ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ጥር 6 2014 ዓመተ ምህረት ዝግጅታችን ጀመረ። በሳውዲ አረቢያ በጅዳና በሪያድ እንዲሁም በሌሎች የተለያዩ አካባቢዎች የሚኖሩ ህጋዊ ፈቃድ ያላቸውም ሆነ ህጋዊ ፈቃድ የሌላቸው ዜጎች የተለያየ አይነት ችግር እየደረሰባቸው እንደሆነ ገለጹ።
ከመሰላቸት የመጣ ነው እንጂ ከዚህ በፊት አሁን ከ3 አመት በፊት 1000 ፍረኛ እንኳን ተነባብሮ አያውቅም።
ለምሽቱ ካሰናዳነው ዝግጅት የተቀነጨበ ነው። ከዜናው በኋላ ሙሉ ይቀርባል። ዝግጅቶቻችንን በዌብሳይታችን amharic.voanews.com በፌስቡክ @voanews ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሲዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ቆያለን። አብራችሁ ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
አስጥልኝ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ትላንት ቅዳሜ የሩሲያውን አቻቸውን ቭላድሚር ፑቲንን በስልክ ባነጋገሩበት ወቅት ሩሲያ ዩክሬንን ከወረረች ፈጣንና ከባድ መዘዝ የሚያስከትል ምላሽ የሚጠብቃት መሆኑን በመግለጽ በድጋሚ ማስጠንቀቃቸውን የዋይት ሃውስ መግለጫ አመለከተ። ሩሲያ በዩክሬን ላይ የተፈራውን ወረራ ከፈጸመች ዩናይትድ ስቴትስ ከአጋሮቿ ጋር በመሆን የምትወስደው ፈጣንና የማያወላውል ያሉት ምላሽ ሩሲያን ብርቱ ዋጋ እንደሚያስከፍላት ፕሬዚዳንት ባይደን ግልጽ አድርገውላቸዋል ሲል የዋይት ሃውስ መግለጫ አስረድቷል። ሁለቱ መሪዎች እየተነጋገሩ ሳሉም ሩሲያ በዩክሬን ላይ ወረራ ለማድረግ ተዘጋጅታለች የሚለው ስጋትና የቀሰቀሰው ውጥረት እያየለ ነው። ሩሲያ ካለፉት ጥቂት ወራት አንስቶ ከዩክሬን ድንበር አቅራቢያ ከ100,000 በላይ ወታደሮችን ማከማቸቷን አሁንም አልገታችም። የፕሬዝዳንት ባይደንንና የፕሬዝዳንት ፑቲንን የስልክ ምልልስ ተከትሎም ዋናው የክሬምሊን የውጭ ጉዳይ ፖሊሲ አማካሪ ዩሪ ኡሻኮቭ በሰጡት አስተያየት ባይደን የሩሲያን የደህንነት ስጋቶች ለመፍታት ደጋግሞ ያቀረቡት ሐሳብ ባለፈው ጥር ወር ከሰጡት ያልተለየ ነው ሲሉ የተፈጠረውን አደጋ ለማስቀረት ሁለቱ ወገኖች የተስማሙበት አንዳችም ያለመኖሩን አመልክተዋል። በዩናይትድ ስቴትስ ለቀረበው ሐሳብ አገራቸው በቅርቡ ምላሽ የምትሰጥ መሆኗንም ኡሻኮቭ ተናግረዋል። ሆኖም ሩሲያ በቅርብ ቀናት ውስጥ ዩክሬንን ልትወር ትችላለች የሚሉትን የዩናይትድ ስቴትስ መግለጫዎች የተጋነኑና መሰረት የሌላቸው ወሬዎች ከመጨረሻው ጣሪያ ደርሰዋል ሲሉ አጣጥለዋል። ዋሽንግተን እስከ ፊታችን ረቡዕ ባለው ጊዜ ሩሲያ ወረራ ልትፈጽም እንደምትችል የደህንነት መረጃዎች እንደደረሷት አመልክታለች። ይበንዲ እንዳለ ዩናይትድ ስቴትስ ኬቭ የሚገኘውን ኤምባሲዋን ዘግታ አብዛኞቹን የኤምባሲዋን ሰራተኞች ከሀገር ማስወጣቷ ተዘግበዋል። የፓስፖርትና የቪዛ አገልግሎቶችን ጨምሮ መደበኛ የቆንስላ አገልግሎቶችም እንደማይኖሩ ተገልጧል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሩሲያ ጦር በዚያች ሀገር ሊወስድ የሚችለው እርምጃ ስጋት እየጨመረ በመምጣቱ አሜሪካውያን ወደ ዩክሬን እንዳይጓዙና ከዚያም ያሉ በአስቸኳይ ኬቭን ለቀው እንዲወጡ አስጠንቅቋል። በሌላ ተያያዥ ዜና የፑቲንን እቅድ አስመልክቶ በተለያዩ ወገኖች የሚሰነዘሩት የግምት ሐሳቦች ቀጥለዋል። ሁኔታው ያሳሰባቸው የምዕራባውያን ወታደራዊ ባለስልጣናትና የአካባቢው ጉዳይ አዋቂዎች ክሬምሊን ዩክሬንን ለመውረር የሚያስችል በቂ ኃይል ከድንበሩ አቅራቢያ አሰባስባለች በሚለው ይስማማሉ። ሆኖም የጦር ሰራዊቷን ማከማቸት የቀጠለችው ከምዕራባውያኑ ጋር አንዳች ስምምነት ለማግኘት የተነደፈ ማስፈራሪያ ይሁን በእርግጥ ወረራ ለመፈጸም የታለመ በሚለው ላይ ግን የተራራቀ ሐሳብ ነው ያላቸው። የዩናይትድ ስቴትስ የጃፓንና የደቡብ ኮሪያ ከፍተኛ ዲፕሎማቶች ዩክሬንና ሰሜን ኮሪያን በሚመለከቱ ጉዳዮች ዙሪያ ሐዋይ ላይ ተገናኝተው ተነጋግረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን፣ የጃፓን የውጭ ጉዳይ ሚኒስትር ሃያሺ ዮሺማሳ እንዲሁም የደቡብ ኮሪያ የውጭ ጉዳይ ሚኒስትር ቹንግ ዩያንግ ሩሲያ በዩክሬን ወረራ ልትፈጽም ትችላለች በሚል በተፈጠረው ስጋትና የሰሜን ኮሪያን የኒውክሌር መርሃ ግብር ጨምሮ በሚያሳስቧቸው የጋራ ጉዳዮች ላይ መምከራቸው ታውቋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በካናዳ የኮቪድ-19ን የጤና ህግጋት በመቃወም የተጀመረው በከባድ መኪና አሽከርካሪዎች የተመራውና የዩናይትድ ስቴትስ እና የካናዳን ከተሞች የሚያገናኙ የድንበር መተላለፊያዎች መዝጋት ጨምሮ የተቃውሞ እንቅስቃሴዎችን ለማብቃት የታለመውና ህግ በተላለፉ ላይም እስርን የሚጨምሩ እርምጃዎች እንዲወሰዱ ፍርድ ቤት ያስተላለፈው ትዕዛዝና ማስጠንቀቂያ ተፈጻሚ ሳይሆን ከቀረ በኋላ በካናዳ ፖሊስና በተቃውሞ እንቅስቃሴ አድራጊዎች መካከል ያለው ውጥረት ያለበት ፍጥጫ አሁንም እንደቀጠለ መሆኑ ተዘገበ። በአፍጋኒስታን ዋና ከተማ ካቡል ሰልፈኞች ትላንት ቅዳሜ ፕሬዚዳንት ባይደን በዩናይትድ ስቴትስ እንዳይንቀሳቀስ ተደርጎ ከነበረው የአፍጋኒስታን ገንዘብ ከፊሉ 3.5 ቢሊዮን ዶላር በዩናይትድ ስቴትስ የመስከረም አንድ አሸባሪዎች ጥቃት ጉዳት ለደረሰባቸው ቤተሰቦች እንዲሰጥ ያስተላለፉትን ትዕዛዝ ያወገዙበትን ተቃውሞ ድምጽ አሰሙ። ባይደን ከትላንት በስቲያ አርብ የፈረሙት ትዕዛዝ ቀሪው የ3.5 ቢሊዮን ዶላር በአፍጋኒስታን ለሚንቀሳቀሱ የሰብአዊ እርዳታ ቡድኖች እንዲሰጥ ይላል። ታሊባን በነሐሴ ወር መጀመሪያ ያቺን ሀገር ከተቆጣጠረ በኋላ ዓለም አቀፍ የገንዘብ እርዳታ ወደ አፍጋኒስታን መምጣቱ ማቆሙን ተከትሎ የሀገሪቱ ኢኮኖሚ ከውድቀት አፋፍ ላይ መሆኑ ይታወቃል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
ከበደን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ጥር 6 2014 ዓመተ ምህረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪዮአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ወደ እለቱ ወደ ያዝነው የመጀመሪያ ቅንብር እንወሰዳችሁ። በሳውዲ አረቢያ የሚገኙ ኢትዮጵያውያን በአስቸጋሪ ሁኔታ ውስጥ መሆናቸውን ይናገራሉ። በዚህ ዙሪያ ለምሽቱ የተሰናዳውን ሰፋ ያለ ልዩ ዘገባ እንደሚከተለው ይቀርባል። ሳውዲ አረቢያ በጅዳና በሪያድ እንዲሁም በሌሎች የተለያዩ አካባቢዎች የሚኖሩ ህጋዊ ፈቃድ ያላቸውም ሆነ ህጋዊ ፈቃድ የሌላቸው ዜጎች የተለያየ አይነት ችግር እየደረሰባቸው እንደሆነ ገለጹ። ሳውዲ አረቢያ ውስጥ ከሚኖሩ እነዚህ ኢትዮጵያውያን መካከል ህገወጡን የስደት መንገድ ተከትለው ቀይ ባህርን አቋርጠው በህይወት ተርፈው ተቀባሉ። እነዚህ ዜጎች እዛ ከደረሱ በኋላ የሥራ ፈቃድ ያገኙም ሳያገኙም ደግሞ ራሳቸውን ደብቀው የሚሰሩ ይገኙበታል። ተገቢውን የሥራ ፈቃድ አግኝተው የተለያዩ ሥራዎችንም የሚሰሩ ዜጎች አሉ። ሃይማኖታዊ ሥርዓትን ለማከናወን በዘመድ ጥየቃ ቪዛና በመሳሰሉት ጉዳዮች እዚያ ደርሰው የመንቀሳቀሻ ቪዛቸው የተቃጠለና የጉዞ ሰነድ የሌላቸውም አሉ። ከላይ በተጠቀሱትና በሌሎች ምክንያቶች በሳውዲ የሚኖሩ ኢትዮጵያውያን በአሁኑ ሰዓት ሁሉም ነዋሪ ላይ ያነጣጠረ ከፍተኛ ችግር እየደረሰባቸው እንደሆነ ይናገራሉ። በማቆያና በእስር ቤቶች ውስጥ ቁጥራቸው የበዛ ሰዎች በአንድ ላይ በተጨናነቀ ሁኔታ በመታሰራቸው ከፍተኛ የሆነ መተፋፈግ እንደሚገጥማቸው፣ አሁን ካለው ሙቀት አንጻርም በእስር ላይ የሚገኙ ህጻናት እስከ ሞት የሚያደርስ ከፍተኛ ስቃይ እንደገጠማቸው ይገልጻሉ። አቶ አብዱል ቢላል ሪያድ ውስጥ 22 ዓመት ኖሯል። በአንድ ኩባንያ ውስጥ ተቀጥሮ እንደሚሰራ ገልጾልናል። ባለትዳርና የአራት ልጆች አባት ነው። አቶ አብዱ በቅድሚያ በሳውዲ አረቢያ እስር ቤቶችና ማቆያ ውስጥ አሁን እየተከሰተ ያለው ችግር ከፍተኛ መሆኑን ይናገራል።
እስር ቤቱም ያለው ሁኔታ በጣም የተጨናነቀ ሁኔታ ነው። ቢያንስ አራት አልጋ ያለበት ክፍል ውስጥ አራት ሰው መያዝ የሚችል ክፍል ውስጥ 30 ሰው ነው የሚጨምሩት። መተንፈስ አትችይም። ምግብ በስነ ስርዓቱ አያቀርቡም። ውሃ፣ ንጹህ የመጠጥ ውሃ አያቀርቡም። መጸዳጃ ቤት የለውም። በጣም የተጨናነቀ ነው። በጣም ህዝብ ስቃይ ላይ ነው። በተለይ ህጻናት አሁን እኔ እንዳረጋገጥኩት እዚህ የሚያቀርብ ያለ እስር ቤት ከ5000 በላይ ሴቶችና ህጻናት ብቻ ከወንዶች ክፍል ሳይጨምር ማለት ነው። እነዛሉ ህጻናት ወተት የላቸውም። ብዙ ልጆች ሪከርድ ይልኩልናል። ከዚያ አንዳንድ ግሩፕ መረዳጃ አቋቁመን ወተት ለማስገባት እየታገልን ነው። አንዳንድ ጊዜ እናስገባለን። ይህንን ነገር ሂዶ ሰው መጠየቅ አልፈቀዱም። ቤተሰብ እንዲያደርሱላቸው አይፈቅዱም ወይ ራሳቸው አያቀርቡላቸውም። ያለው ሁኔታ በጣም የከፋ ነው።
ኢትዮጵያውያኑ ወደ ማቆያ ውስጥ የሚገቡት የሳውዲ አረቢያ መንግስት የሰጠውን የምህረት አዋጅ በመጠቀም ወደ ሀገራቸው ለመመለስ እጃቸውን በመስጠት ፖሊስ የሚያደርገውን አሰሳ እየተያዙ ሲሆን የኢትዮጵያ መንግስት የጉዞ ሰነድ አዘጋጅቶ እስከወስዳቸው ድረስ ከዚህ አትወጡም ተብለው የሚቆዩ ናቸው። በተጨማሪም በህገወጥ መንገድ ወደ ሀገር ውስጥ ገብታችኋል በሚልና በተለያየ ምክንያት የታሰሩ ይገኛሉ። በተለያዩ ከፍተኛና ቀላል የወንጀል ድርጊቶች በመሳተፍ ተጠርጥረው ተፈርዶባቸው በእስር የሚገኙና የእስር ጊዜያቸውን ጨርሰው ኢትዮጵያ ለመመለስ የሚጠባበቁም አሉ። የእነዚህን ጉዳይ በሌላ ዘገባ የምንመለስበት ሲሆን በአሁኑ ሰዓት ከሌላው ጊዜ በተለየ ህፃናትንና ነፍሰ ጡር ሴቶችን ሳይቀሩ ወደ ማቆያ ጣቢያ ተወስደው እንደሚታሰሩ በሪያድ ከተማ 10 አመት እንደኖረች የምትገልጸው ሳባ ገብረስላሴ ታስረዳለች።
ያሁኑ ግን እጅግ በጣም የተለየ የሚያደርገው ከዚህ በፊት ህፃናት አያዙ ነፍሰ ጡሮች አያዙ ቢያንስ እንኳን የነበረው አሁን ግን እኔ ራሴ በአይኔ እንኳን የ9 ወር እርጉዝ ምጧ መጥቶ ቪዲዮ ደርሶኛል። ህፃናት በጣም ከ2000 በላይ ህፃናት ነው አሉ የሚባለውና ሙቀቱ በእስር ቤት ሆኖ ምግብ የላቸው ውሃ የላቸው ካንድም አሁን እስከ 5 ደርሰዋል በሞት እንኳን ነው እየተባለ ያለውና
በማቆያ ቦታዎቹና በእስር ቤቶች የሚገኙ እስረኞች ያሉበት ሁኔታ በቪዲዮ እየተቀረጸ በውጪ ሆነው ሁኔታቸውን ለሚከታተሉ ኢትዮጵያውያን ማህበረሰቦችና እንደ ሂዩማን ራይትስ ዎች ላሉ ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅቶች እንዲታይ በማድረጋቸው በአሁን ወቅት ከፍተኛ ፍተሻ እየተደረገ ስልካቸውን እንደሚቀሙ በስደተኞች ጉዳይ ላይ በበጎ ፈቃድ እገዛ እንደምታደርግ የምትናገረው ሳባ ሁኔታውን ታስረዳለች። ባለፈው ታህሳስ ወር ሳውዲ አረቢያ ሪያድ ውስጥ ስለሚገኙ እስረኞች ሪፖርት ያወጣው ሂዩማን ራይትስ ዎች ወደ ሀገራቸው የሚመለሱ ስደተኞችን ለማቆየት በተሰጣቸው በሪያድ በሚገኘው ማቆያ ጣቢያ ውስጥ ሰብአዊ ክብራቸው ተገፎ እንደሚገኙ አስታውቆ ነበር። ከዚህ በኋላ የኢትዮጵያ መንግስት 42000 ፈቃድ የሌላቸው ዜጎች ወደ ሀገር እንዲመለሱ ቢያደርግም አሁንም በየቀኑ እየታፈሱ የሚገቡ የእስረኞች ቁጥር እየጨመረ እንደሚገኝ ሪያድ በሚገኘው የሳውዲ አረቢያ የኢትዮጵያ ኤምባሲ የዜጎችን ጉዳይ የሚከታተሉ አቶ ፈድሉ ውጅራ ይገልጻሉ።
እየሰራን ያለ ነው ሴቶች አካባቢ ልጆችና ህፃናት በአንጻር ከ5000 አካባቢ ነው። 5000 አካባቢ ነው ብዬ የምገልጸው በየቀኑ ቅድም እንደተናገርኩት ያው አፈሳው ስለቀጠለ ቁጥሩ ይጨምራል። እንደዚሁም ኢሚግሬሽን ያለው ሪያድ ከተማ ስለሆነ ዜጎችን መውጣት በዚህ በሪያድ በኩል ስለሆነ በሪያድ ዙሪያ ያሉ ከተሞች ከዛም ወደ ሪያድ የሚያመጡበት ሁኔታ ስላለ ቁጥሩ በየቀኑ እንዲለዋወጥ በከፍተኛ ሁኔታ እንዲለዋወጥ ነው የሚያደርገው። ሪያድና ዙሪያ ካሉ ከተሞች ዜጎች ተይዘው የመኖሪያ ፍቃድ የሌላቸው በተለያየ መልኩ የሀገሪቱ ህግ ያላሟሉ ዜጎች ተይዘው ወደ ሪያድ ስለሚመጡ ቁጥሩ በየቀኑ የከፍተኛ ሁኔታ እየተለዋወጠ ይሄዳል ማለት ነው።
አቶ ፈድሉ በማቆያ ቤትና በእስር ቤት ውስጥ ካለው እጅግ የተጨናነቀና አሁን ካለው የሙቀት መጠን ከፍተኛነት አንጻር ህይወታቸው ያለፈ ህፃናት እንደሚኖሩ ይናገራሉ።
የጀመረው አካባቢ በነበረው መገፋፋትን ምናልባት እርግዞችን ነበሩ በዚያቻቸው ሰካዩ ሸገርቦች ውስጥ እና በዚያ ግፊያ እና በዚያ ሙቀት የተወሰኑ ሲጎዱ ይችላሉ። ምናልባትም ከዚህ ጋር ተያያዘ ሴቶቻቸው የሚችባቸው እናቶችም አሉ። እና ሙቀቱ በተለይ አሁን ያለንበት ወደ 48 45 እና በ48 ዲግሪ ሴልሺየስ አካባቢ የሆነበት ሁኔታ ያለው እና ሙቀቱ አይደለም ህፃናት አዋቂው ራሱ በኮንዲሽነር ምናምን ታግዞ እንጂ እንዲቋቋሙበት ሁኔታ አይደለም። እስር ቤቱ ከሚችለው በላይ ዜጋችንን ምናልባት ኤምባሲ ጋር ሳይናበብ እዚያ ጋር ያለውን የሰው መጠን እስር ቤቱ እንዴት ነው ክፍት ነው ወይ የሚል መረጃ እንትን ሳይል ነው በቀጥታ በሶሻል ሚዲያ በተሰጣቸው የተሳሳተ መረጃ እጃቸው ሰጥተው እንዲገቡ እና እዚያ ጋር በመጨናነቅና በግፊያ የተወሰኑ ህጻናቶች ሊቆጡ ይችላሉ። አንደኛው የሞት ምክንያት ያ ሊሆን ይችላል።
የእስር ቤቱን ሁኔታ ባለማገናዘብ እንዲሁም ካለው የተለያየ አስቸጋሪ ሁኔታ አንጻር በምን ያህል ፍጥነት ሰነድ ተዘጋጅቶ ወደ ኢትዮጵያ መመለስ እንደሚቻል የሚፈጀውን ጊዜ ባለማገናዘብ፣ በረራ በምን አይነት መልኩ እንዳለ ባለማወቅ ማህበራዊ ሚዲያ ላይ ባሉት ማስታወቂያ ምክንያት እጃቸውን ሰጥተው ተይዘው በማቆያ ቦታ ለችግር የተጋለጡ እንዳሉም አቶ ፈድሉ ጨምሮ ገልጸዋል።
ልጆቻችን ለመውጣት ጥረት ሲያደርጉ ነበረ። የምህረት አዋጅ ተደርጎላቸው በተለይ እንደዚህ ጠፍተው ከአሰሪዎቻቸው ጠፍተው የሚሰሩ እህቶቻችን እነሱ ለመውጣት ለረዥም ጊዜ ጥያቄ ሲያቀርቡ ቆይተው ነበር። መጨረሻ ላይ በተለይ ይህ 40 ሺህ የማስገባቱን እቅድ ሲጀመርና ሰው እየገባ ነው የሚል ነገር ሲሰሙ ለፖሊስ እጃቸው የሰጡበት ሁኔታ ነበረ። ያ ነው ልዩ ያደረገው። ምናልባት እስር ቤቱም ከአቅሙ በላይ እንዲሆንም ያደረገው ድንገት ሳይዘጋጁ እጃቸው እየሰጡ የሚገቡ ሴቶችና ህጻናት ናቸው። ትንሽ ጉዳትም እንዲፈጠር ያደረጉት ምክንያቱም አንዳንዶቹ ወይም ብዙዎቹ ማለት ይቻላል የሰው ልጅን የራሳቸው ያልሆነ ልጅ ይዘው የሚገቡበት ሁኔታ አለ። ያ ደግሞ የራሱ የሆነ ችግር ይፈጥራል። ምክንያቱም ማንም ልጆቹን ህጻናቱን በመንከባከብ ላይ እንደ እናት ሆኖ እንክብካቤ ሊያደርግ አይችልም እና ያ የፈጠረው ክራውድነስ እና ጫና ትንሽ ህጻናቶች እንዲጎዱ ሊያደርግ ችሏል ማለት ነው።
በሳውዲ አረቢያ ሪያድ የሚገኘው የኢትዮጵያ ኤምባሲ ፌስቡክ ገጽ ላይ ከቀናት በፊት በወጣው የምስል ማብራሪያ የኢትዮጵያ ልዩ መልእክተኛና አምባሳደር ሊንጮ ባቲ ኤምባሲው እስካሁን አከናውኖታል ያሉትን ተግባር አስረድተዋል።
ዜጎቻችን በብዛት ቀይ ባህርን አቋርጠው ወደዚህ ሀገር ጥበት ሁኔታ ነበር። እዚህ ሀገርም የነበሩ በተለያየ በሀጅም ይሁን በኡምራም ይሁን በዚያራም ይሁን እና ወይንም ደግሞ ለስራም ይሁን መጥተው በተለያዩ ጉዳዮች ይቃማቸው ተቃጥላለ እና ህጋዊ ሆኖ መጥተው ህጋዊ ያልሆኑ ማህታ አሉ። ብዙዎቹ እስር ቤት ነበሩ። በዛን ወቅት በሳምንት 1000 ሰው 3 ፍላይት ነው ነበረ። ግን እስር ቤቱ እየሞላ ስለመጣ እስር ቤቱ ሁኔታም በጣም አስቸጋሪ ስለነበረ የሳውዲ አረቢያ መንግስትም ትልቅ ጫና እያደረገ ስለነበረ መጨረሻ ያ ነገር ተንከባሎ የሁለቱን አገር ዲፕሎማቲክ ግንኙነት በማይጎዳ መልኩ ልባት ማግኘት ስላለበት ክቡር ጠቅላይ ሚኒስትራችን አልጋ ወራሹ ጋር ባደረጉት ግንኙነት የኢትዮጵያ ዜጎች በሁለት በሶስት ሳምንት ውስጥ በ8 ላይ ወደ 2600 ሰው እና በሶስት ሳምንት ውስጥ 42000 ወደ 42000 የሚደርስ ሰው አጓጉዘናል ማለት ነው። ይሄ በጅዳና በሪያድ መካከል ማለት ነው። በቀን 8 ፍላይት ስናረግ 6 ፍላይት ከጅዳ ነው ያደረግነው፣ 2 ፍላይት ከሪያድ። ምክንያቱም አብዛኞቹ እስር ቤቶች ያሉት ጅዳ አካባቢ ነው፣ መግቢያ ነው ፖርት ሲቲ። ጅዳንም መካም ለዛ ቅርበት ስላላቸው እዛ ብዙ እስረኛ ስላለ ብዙ ማንሳት ያለብን ከዛ ነው። እዚህ ወደ 10000 ነበረን። ስለዚህ ካልኩሌት አረግና ከዛ 6 ከዚህ 2 ፍላይት በየቀኑ ስናረግ 40000 እንሞላለን በሚል ነው የሰራ ነው። የተቀላጠፈ ነው፣ ታርጌቱን የመታ ነው። 40000 ታርጌት ቢኖረንም ወደ 42000 ነው። መጨረሻ ላይ በተለይ ሴቶች፣ አዛውንቶችና ህጻናቶች ስለነበሩ እነሱንም በጨመረን ለማጓጓዝ ችለናል። አሁንም በቀጣይነት ከዛ ወዲህ አፈሳ ስለነበረ እስር ቤት ያሉ አሉ፣ አሁንም ምዝገባውን ጀምረናል።
በተጨማሪም ሰሞኑን በዚሁ የኤምባሲው ገጽ ላይ መንግስት በሳውዲ አረቢያ በችግር ላይ ያሉ በማቆያ ማዕከላትና በእስር ቤቶች ያሉ ዜጎቹን ከሳውዲ አረቢያ መንግስት ጋር በመተባበር ሰብአዊ ክብራቸውን በመጠበቅ በቅርብ ቀናት ውስጥ ወደ ሀገራቸው ይመለሱ መሆኑን ገልጿል። በሌላ በኩል በአሁኑ ሰዓት ፈቃድ ኖሯቸው በህጋዊ መንገድ የተለያዩ ስራ እየሰሩ የሚገኙ ነገር ግን ኢትዮጵያዊ በመሆናቸው ብቻ በየጊዜው እየተያዙ እንደሚታሰሩና አንዴ ተይዘው አሻራ ሰጥተው ህጋዊነታቸው ተረጋግጦ እስኪወጡ ለአሻራ 1000 የዛን ሀገር ገንዘብ እንደሚከፍሉ፣ ይህ ደግሞ በአንድ ወር ውስጥ በተደጋጋሚ ስለሚደረግ ኑሯቸውን እጅግ አስቸጋሪ እንዳደረገባቸው ይናገራሉ። በሪያድ ከተማ በታክሲ ስራ ላይ እንደተሰማራ በስልክ የነገረን አብዲ ሙሐዲን በርሱ ላይ አጋጠመኛል ሆነ ያስረዳል።
ምን እየደረሰብን ነው? በዚህ ሰዓት ስራ መስራት አልቻለንም። በቃ አሁን ነው ቤት ውስጥ ልናል። ትላንት ዘቦንጭን ያለው ሱዳን ነው። ከዛ አፈረደን አይሱስ ሱዳን ነው። እሱን ሱዳን ይወረዳለው። ከዛ እሱን ይቃማ እንደሌለው እሱን አድለብኝ እኔ ይቃማ ይጃል። ይሄ መጣ አይታዋል። ለምን ነው የምትፈንሽል? ችግሩ እናንተ ኤምባሲ ነው። ኤምባሲ ጋር ሄዳችሁ ኤምባሲ ላይ ጩሁ። እኛ ናችሁ እኛንም እያደከማችሁን ነው። ሀታ እኛን አደከማችሁን። ኤምባሲያችሁ ችግር አለበት አለ። እውነት ወላሂ ነው የሚለው። ይኸው ዛሬ አሳድሩኝ እንደዛ ብሎ በጣም እዛ ከወሰዱን በኋላ በጣም ኃይለኛ የሆነ ሆኖ በስናን ዘርግሩም 24 ሰዓት የሚያቆዩን ህጋዊ ሰው አሁን አንቺ ብቻ ኢትዮጵያ ነኝ ካልሽ በቃ ትወሰጃለሽ። እዛ ያቆዩሻል። አንገላታሉ። ቤተሰብራውንም አላቆሙትም። ምርታዋጅ ወርዷል ምናምን ተባለ። ምርታዋጅንም አረ ምርታዋጅ እንደው እየመጣለም አሁን ለምንድን ነው የምትይዝ ምናምን ስለው ግን ሰፋራችሁ እኮ ምንም ያለ ነገር የለም። ይሄ እናንተ ሰፋራ ምንም የሰራ ነገር የለም። ቀለም ሰፋራ ሄዳችሁ ሰፋራ አውሩ። እኛን አይማክሰን እኛን ራሱ አደከማችሁ። አሁን አይበቃችሁም። አረ አሁን አመት ሆነው እኮ በቃ እንደዚህ ተፍትሽ ያደርጉ ማለት ነው። ያንተ ነው መታወቂያ ይሄ አይደለም ለማለት ቼክ ለማድረግ አይጣፋ ሸራ ለሰጣው ቁጥር ሁሉ 1000 ብር አለብኝ። እኔ አራቴ ተወዝጃለሁ። እሱንም ራሴን ለመጠበቅ ነው። እነሱ ሲያይ ወደ ውስጥ እየገባው ስራ ሰዓት እየቀየርኩ ማታ እያረኩ ማታ ማታ አሁን ለምሳሌ ማታ 10 ሰዓት ሲሆን ይቆማሉ እነሱ ማለት ነው። በዛ ሰዓት ትንሽ ያለ ለሽሪካ ምን ከፍለውን ለካምፓኒ ምን ከፍለውን አይል ዝም ብለን ያው ስራ ከመፈት ብለን ማታ ማታ ትንሽ እንሰራለን። በቀሌላ ዝም ሲያል እየሰራ እኛ ብቻ ነን በቃ እየተቸገር ነው። መስራት አልቻለም። ከ90% አሁን ስራ አቆሟል። በቃ በአጠቃላይ
ሳባ ገብረስላሴ እርምጃ የሚወሰደው ህግ ወጦች ላይ ነው ይባላል እንጂ ኢትዮጵያዊ በሆነው ህጋዊ ላይም ተግባራዊ እንደሚደረግ ትናገራለች።
ኢትዮጵያዊ በተለይ ወንድሞቻችን ወረቀት ያለ አሁን ማንንም ያልተገነዘበልን ነገር እነሱ በህግ ወጥ ሽፋን መኖሪያ ፍቃድ ያላቸውንም ነው በየቀኑ ወንድሞቻችን ይያዙት ሄደው አሻራ ያደርጋሉ። አሻራ ካደረጉ በኋላ እዛ አሻራ ያደረጉበት ላይ 1000 ብር ነው የሚመዘገብባቸው። ሴቶቻችን ወደ ስራ ሊሄዱ መኖሪያ ፍቃድ ያላቸው መኪና ውስጥ ከአንድ ሰዓትም ከሁለት ሰዓትም በላይ ልናረጋግጥ ነው ቼክ ልናደርግ ነው በማለት በዚህ ሙቀት መኪና ውስጥ አፍነው ከአንድ ሰዓትም ከሁለት ሰዓትም በላይ ከመጀመሪያ በጣም ከባድ የነበረው በር ማለት ቤት ውስጥ ይገባሉ። የሴት እህቶቻችን ገንዘባቸው ወርቃቸውን ተዘርፈዋል። በተለይ እነዚህ ወርቃቸውና ንብረታቸውን የተዘረፉ እህቶቻችን ቢሆን ሁለት አመት ወደ ሀገር ለመግባት ትኬታቸውን ቆርጠው ሲጠብቁ የነበሩ ነው። አሁን ካሁን ይተፈታል ከማለት
አቶ አብዱ ቢላልም ዜጎች ኢትዮጵያዊ በመሆናቸውና መንገድ ላይ እንደሚያዙ መኖሪያ ቤታቸውም ተለይቶ በተደጋጋሚ በዘራፊዎች ጥቃት እንደሚደርስበት ይገልጻሉ።
አሁን ላይ ግን የተለየ የሚያደርገው ህጋዊውንም ነው። በቃ እንደገና ደግሞ ማለት ነው መኖሪያ ፍቃድ ሳይሆን የሚጠይቁት ሁሉንም ዜጋዎች ሳይሆን የሚጠይቁት ደግሞ የታወቀ ነው ብዙ ዜጋዎች ይኖራሉ። እንደ ህንድ፣ ባንግላዴሽ፣ ብዙ ፓኪስታን ብዙ አይነት ዜጋ ነው ያለው እና በፊት መኖሪያ ፍቃድ ነበር የሚጠይቀው። አሁን ግን ምንድነው ዜግነት ብለው ማለት ነው ኢትዮጵያዊ ካልቻቸው መኪና ይዘሽ ከሆነ ከመኪና ሲያሰሩ ይችላል። በካቴን አድርገው አስገብተው ወደ እንትን በስማት አድርጊያለች ማለት አሻራ ትሰጭና እናረጋግጣለን እዛ ውስጥ ደህና ነው ብለው ልክ እንደ ወንጀለኛ ወደ እስር ቤት ይወስዳሉ። አንድ መኪና ላይ ኮሮናን የተመለከተ ርቀት ጠብቀው ምናምን አይደለም እየሰሩ ያሉት። ትንሽ ሁለት ሰው የሚይዝ ቦታ ላይ 6 ሰው 7 ሰው እንደ ዶሮ እየገፉ በጣም እያሰቃዩ ነው የሚወስዱት። እኛ ላይ እየደረሰብን ያለው አሁን በጣም በጣም የከፋ ነገር ነው። ቤታችን ተመልሰን ቤት ቁጭ ባልንበት ሰዓት በተኛንበትም ሰዓት አጋጣሚ ቤት ይሰብራሉ። እስከምትከፍይላቸው አይጠብቁም። ከዛ እያዋከቡ ኢትዮጵያዊ መሆንሽን ካወቁ ይዘውሽ ይሄዳሉ። ህፃናት አይሉም፣ ሴት አይሉም፣ ነፍሰ ጡር አይሉም። በጣም በጣም የከበደ ነገር ነው። እዚህ ከሄድሽ በኋላ አንቺ ይዘው ከሄድሽ በኋላ ከኋላ የሚመጡ ወጣቶች አሉ፣ የዚህ ሀገር ነዋሪዎች ምናምን፣ እነሱ ዘረፋ ያካሄዳሉ። ወደ ስራ ስንሄድ በየቦታው አጋጣሚ ያስቆሙሻል። ኢትዮጵያዊ መሆንሽን ካወቁ ይዘውሽ ይሄዳሉ። ያለንበት ሁኔታ በጣም 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 ችግር ላይ ነው ያለ ነው።
የሳውዲ አረቢያ የኢትዮጵያ ኤምባሲ የዜጎችን ጉዳይ የሚከታተሉት አቶ ፈድሉ ውጅራ ስለዚህ ጉዳይ ምላሽ ይሰጣሉ።
አዎ፣ በእርግጥ ዜጎች ኢትዮጵያዊ በመሆናቸው ብቻ ከለዚህ ሰው የሚጠየቁበት ሁኔታ አለ። ኢትዮጵያዊ ነህ ወይ ብለው ይጠይቃሉ። አዎ ከተባለ የሚይዙበት ሁኔታ አለ። ይህ ሁሉ ፖሊስ ወይም የሁሉ የደህንነት ስራ አይደለም። ሁሎቹም አይደሉም። አንዳንዶቹ መንግስት ከሰጣቸውን መሪያ አገባይ አልፈው የሚሰሩ የግል ጥላቻ አለባቸውም ሊኖሩ ይችላሉ። ሌላው የሚሰጣቸው ኮሚሽንም ሊኖር ይችላል። እነዚህ ፖሊሶቹ ኢትዮጵያውያንን ብቻ ፈልገው የማደን ሁኔታ ይስተዋላል። ሌላው ብዙ ጊዜ ብዙ ሰዎች የማይገነዘቡት ነገር ኢትዮጵያውያን እዚህ ሳውዲ ላይ ከሌላ ዜጋ የምንለይበት አንድ ባህሪ አለ። ኢትዮጵያዊ በሚያዝበት ጊዜ ለመውጣት ሲል የያዘው ፖሊስ የሚከፍለው ብር አለ እና ለፖሊስ ምናልባት ለአንዳንዱ ብልሹ ምግባር ላለው ፖሊስ እድል ሊሆን ይችላል ኢትዮጵያ የሚያዝ። ምክንያቱም ላለመያዝ ወይም እንዳይታሰር ሲል ለመኖር ለመቆየት ሲል የሚከፍለው ነገር ስለሚኖር እነሱም እነዚህ ህገወጦቹ ፖሊሶች የመንግስትን ፕሮግራም ማስፈጸም ወይም ደግሞ የመኖሪያ ፍቃድ የሌላቸውን የመያዝ ሳይሆን እንዲህም አይነት ሁኔታ ስላለ ለይቶ ኢትዮጵያውያንን ይችላል። ሌላው በተለይ ኢትዮጵያውያን በብዛት የሚያዙባቸው የሳውዲ አካባቢዎች የሚታወቁ ናቸው። ኢትዮጵያውያን በጣም በብዛት የሚያዙባቸው በብዛት የሚኖሩባቸው አካባቢዎች ነው። ምናልባት እዛ አካባቢ ኢትዮጵያውያንን በብዛት መያዝ ምናልባት ኢትዮጵያውያን ላይ ብቻ ያነጣጠረ ነው ሊያስብል ይችላል እንጂ እኛ እንደ ኤምባሲ ሰራተኞች እስር ቤቶቻቸው ውስጥ ገብተን ለማየት እንችላለን። እስር ቤቶቹ እና በተለያዩ አገር ዜጎች የተሞሉ ናቸው እስር ቤቶቹ ማለት ነው።
በሳውዲ የሚገኘው የኢትዮጵያ ኤምባሲ ባለስልጣናት ከሳውዲ መንግስት ጋር በተደጋጋሚ መነጋገሩን ገልጸው በዜጎች ላይ ተፈጸሙ ስለሚባሉ እስርና ቤተሰብራ ጉዳይ ማስረጃ አቅርቡ እንደሚሏቸው አቶ ፈድሩ ይገልጻሉ።
እንግዲህ እነዚህ ወንጀሎች የሚሰሩት መቼም ለመረጃ በማይመች መልኩ ስለሆነ ዜጋችንን ድንገት ለምሳሌ ቤቱ በሚሰበርበት ጊዜ ድንገት መንገድ ላይ በሚገቱበት ጊዜ መረጃዎችን በሞባይል የሚሆን በሌሎችን የመያዝ እድሉ አይኖረውም እና ተዘረፍኩ ወይም እንዲህ አካላዊ ጉዳት ደረሰብኝ ቢል አድራሹ አካል የማይዝበት ሁኔታ ነው ያለው ዜጋችን ማለት ነው። እነሱ ግን እነዚህ መረጃዎች በተሟሉበት ሁኔታ ላይ ያንን ችግር የፈጠረውን እርምጃ ለመውሰድን ለመጠየቅን መረጃዎቻችሁን አምጡ የሚሉበት ሁኔታ አለ እና ሌላው ይሄ እኛ እናንተ ላይ ብቻ ያነጣጠረ ሳይሆን ሁሉም ዜጋ ላይ ነው። ያው እንደሚታወቀው ሳውዲ የ2030 ቪዥን አላት። ያንን በተለይ በ2030 ላይ አገሪቷ ከህገ ወጥ ነዋሪዎች የጸዳች ለማድረግ እየሰራ ነው ያለ። በዚህ ማለት 1.5 ሚሊዮን ለማውጣት እቅድ እንዳላቸው ይሰማል ማለት ነው። እና ምናልባችን በቀጣይ የእኛን ዜጋ ከጨረሱ በኋላ እያንዳንዱ ሀገር በዚህ መልኩ እየለዩ አንዴ ኢትዮጵያ፣ አንዴ ባንግላዴሽ፣ አንዴ ሱዳን፣ አንዴ እንዲህ እያሉ የሚያስወጡ ከሆነ ምናልባት አሁን ያለው አገራዊ ፕሮግራማቸው ነው ልንል እንችላለን። እንግዲህ በቀጣይ የምናቃቸው ነገሮች ይሆናሉ ይችላሉ።
አድማጮች፣ በዚህ ጉዳይ ላይ ከሳውዲ አረቢያ መንግስት ኢትዮጵያ ከሚገኘው ኤምባሲ በኩል መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሙከራችንን ቀጥለን ሌሎች ተጨማሪ መረጃዎችን አካተን ተመልሰን እንመጣለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። እያደመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ ላይ ስርጭታችን በቀጥታ እየተላለፈ ይገኛል። በትዊተር ሃሽታግ ቪአማሪክ ብላችሁ ተከተሉ። ኢንስታግራም እና ዩቲዩብ ላይ ማለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ ወይም horn@vnews.com ላይ ኢሜል አድርጉልን። ያስተናገድኳችሁ ያለው ጽዮን ግርማ ነኝ። አሁን ወደ ሁለተኛው አጋማሽ የመጀመሪያ ዘገባ እናልፋለን። በኢትዮጵያ እድሜያቸው የወር አበባ ለማየት ከደረሱ ሴቶች ውስጥ 75% የሚሆኑት በቂ የሆነ የወርሃዊ የንጽህና መጠበቂያ እንደሌላቸው በቅርብ ጊዜያት የተሰሩ የተለያዩ ጥናቶች ያሳያሉ። ሁኔታውን አስከፊ የሚያደርገው ደግሞ ከነዚህ ውስጥ 25% የሚሆኑት ንጽህና መጠበቂያ ለመግዛት የሚያስችል አቅም የሌላቸው መሆኑ ነው። ይህንን ችግር ለመቅረፍና ሴቶች የንጽህና መጠበቂያዎችን በቀላሉ እንዲያገኙ ለማስቻል የሚረዳ የቀረጥና ታክስ ማሻሻያ ማድረጉን የኢትዮጵያ ገንዘብ ሚኒስቴር ቢገልጽም የሴቶች ንጽህና መጠበቂያ ዋጋ ግን ባለፈው አንድ አመት ውስጥ በከፍተኛ ሁኔታ ጨምሯል። በዚህ ዙሪያ የገንዘብ ሚኒስቴርን፣ የኢትዮጵያ ጉምሩክ ባለስልጣንን፣ የገቢዎች ሚኒስቴርንና የተስፋ ለኢትዮጵያ የሸማቾች ማህበርን፣ የጀግኒት ኢትዮጵያ ንቅናቄና የተለያዩ ባለድርሻ አካላትን አነጋግረን ከዚህ ቀደም ያሰናዳነውን ዘገባ በድጋሚ የደንገረመው እንደሚከተለው ታቀርባለች።
ኢትዮጵያውያን ሴቶች የተፈጥሮ ህግ በሆነው በወር አበባ ዙሪያ በግልጽ ባለመነጋገርና ግንዛቤ በማጣት ለዘመናት እየተቸገሩ ይገኛሉ። ሴቶች የንጽህና መጠበቂያ በማጣት በአመድና በኩበት ጭምር እንደሚጠቀሙ የተለያዩ ከሴቶች ጋር የሚሰሩ ተቋማትም ይገልጻሉ። ሁኔታዎችን ከባድ ካደረጉ ተግዳሮቶች ውስጥ የሴቶች የንጽህና መጠበቂያ ወደ ሀገር በሚገባበት ወቅት ያለው ግብርና ቀረጥ ከፍተኛነት የነበረ ሲሆን በዚህ ዙሪያ ባለፉት 5 አመታት ውስጥ የጤና ሚኒስቴርን ጨምሮ በተደረጉ ሰፊ ርብርቦች ከባለፈው ታህሳስ 2013 ዓ.ም ጀምሮ የገቢዎች ሚኒስቴር የቀረጥና የታክስ ማሻሻያ እንዲደረግ ወስኗል። ይሁንና ችግሩ ከመሻሻል ይልቅ ብሶበት በተለያዩ ቦታዎች የንጽህና መጠበቂያ ዋጋ ከ50% እስከ እጥፍ አድጓል የሚሉት የጀግኒት ኢትዮጵያ ንቅናቄ መስራችና አስተባባሪ ማራኪ ተስፋዬ ናቸው።
እውነት ነው፣ ዋጋውን እንዲቀነስ ታክሱን ሪሙቭ አድርጌያለሁ ወይም አደርጋለሁ ብሎ አናውንስ አድርገዋል። ነገር ግን አናውንስ ይደረግ እንጂ ቀን አልተወሰነም፣ አልተተመነም። ዋጋ መተመን ያለበት እንትቲ ዋጋም አልተመኑም። ስለዚህ አሁን ጭራሽ በኢንፍሌሽን ምክንያት ድሮ 35 ብር የሚገዛ የነበረ አሁን እስከ 60 ብር፣ በዛ ላይ ደግሞ አመራቅ ያለ ሮያል የሚባል ከተማ ውስጥ እስከ 120 ብር ድረስ እየተሸጠ እንደሆነ በኢንስታግራም ሜሴጅም በፌስቡክም ከአይኬር ጋር አብረን እየሰራን ነው። ስለዚህ ላይኬርም ሜሴጆች ያገኛሉ። እነዚህ ሜሴጆች በየቀኑ ነው፣ ምክንያቱም እዚህ ላይ እየሰራ እንደሆነ ስለሚያውቁ እንዴት ይሻላል፣ ዋጋው በጣም ከፍ ብሏል፣ ጭራሽ ታክሱ ስለተነሳ አሁን በቀላሉ ማግኘት እንችላለን ብለን ስንል ደግሞ እንደገና ምንድን ነው ብለው በጣም ብዙ ልጆች ነው ኮንታክት የሚያደርጉን።
ልክ እንደሳቸው ሁሉ ምንም እንኳን ከደንበኞች በቀጥታ የመጣ ቅሬታ ባይደርሳቸውም እንደ ሸማች ማህበር ግን የዋጋዎቹን ንረት ማስተዋላቸውን የሚናገሩት ደግሞ የተስፋ ለኢትዮጵያ የሸማቾች ማህበር ፕሬዚዳንት አቶ አስራት በጋሻው ናቸው።
እንግዲህ አጠቃላይ በዓለም አቀፍ ደረጃ የምርት ቅናሽ ይታያል። ከኮቪድ ጋር ተያይዞ ዓለም አቀፍ የምርት ቅናሽ ይታያል። እነዚህ የምርት ቅናሽ ደግሞ የዋጋ ጭማሪ እንደሚያስከትል የዓለም አቀፍ የንግድ ድርጅትም ይህን ያመነበት ነው። ወደ ሀገራችን ስንመጣ ያው እንደ ዓለም አቀፍ የንግድ እንቅስቃሴ ተካፋይ እንደመሆናችን መጠን እኛም የዚህ ችግር ተካፋይ ልንሆን እንችላለን። ከዛ በተረፈ ግን ወደ ኢትዮጵያ ስንመጣ በተለይ ቅርብ ጊዜ ወዲህ ከነዳጅ ጭማሪ፣ የውጭ ምንዛሪ እጥረት እና ከዚህ ጋር ከተያይዞ ደግሞ የምንዛሪ ተመን ከፍ ማለት የመሳሰሉት ነገሮች ለዋጋ ጭማሪ ምክንያት ሆነዋል። ከዛ ባለፈ ግን እኛ ትኩረት አድርገን የምናየው ኢኮኖሚያዊ ምክንያት የሌላቸው አሁን እንደዚህ አይነት ታክስ የተነሳላቸው ምርቶች በፍጹም ምንም ማስተባበር የማይቻልበት ሁኔታ ነው የነበረው እና እንደዚህ አይነት ኢኮኖሚያዊ ምክንያት ወይም ይህን ነው የተባለ ምክንያት የሌላቸው የዋጋ ጭማሪዎች ሲታዩ ከነጋዴዎች ባህሪ ነው የምንነሳው። እንግዲህ በተለይ ነጋዴዎቹ ጋና በደንብ የተነጋገርኩት ከሚሸጥም እዛም አካባቢ ከነበሩ ሴቶች እንዲሁ አግኝቼ ካነጋገርኩት በታህሳስ ወር በ15 ብር ይሸጥ የነበረ የአገር ውስጥ ምርት አሁን በ25 ብር 10 ፍሬ የያዙ በ25 ብር ሲሸጥ አይቻለሁ። ከዛ ደግሞ አልፎ ከውጭ ሀገር የገቡ የተለያዩ ደረጃ ያላቸው የዚህ ውፍረታቸው ላይ እና አንዳንድ ጥናቸው ላይ ጥቅማቸው ላይ በተመለከተ የተለያዩ የሆኑ የውጭ ሀገር ምርቶችም አሉ። እነዛ ምርቶች ከነበሩበት እስከ 80 ብር ገብተዋል ከ40 እና 35 ብር እና አንዳንዶቹ በመሃል ላይ ከ15 የነበረው 25 ከ25 ብር የነበረው ወደ 40 ብር የገቡና አሁን እስከ 80 ብር የሚሸጡ የተለያዩ ምርቶችን አይቻሉ።
ይህ ችግር ከምን አንጻር ሊከሰት ቻለ? ማሻሻያውስ ከምን ደረሰ ስንል የኢትዮጵያ የገንዘብ ሚኒስቴርን የጠየቅን ሲሆን የሚኒስቴር መስሪያ ቤቱ የግብር ፖሊሲ ዳይሬክተር የሆኑት አቶ ሙላይ ወልዱ ማሻሻያው መወሰዱን ገልጸው እንዲህ ያብራራሉ።
ያው እንደተባለው የግብር መጠበቂያ ዋጋ እንዲቀንስ ተብሎ በመንግስቱ እንደዛ አጥቃቃ አስቶ አለ በሚኒስቴር ቀርቧል። ገንዘብ ሚኒስቴርም ያው ጥያቄውን በማየት አስፈላጊነት ፎርማት ነው ከዋጋ አንጻር እንቀንሳል በሚል ማለት ነው። ስለዚህ የተደረገው ምንድን ነው? ከቀረበው ጥያቄ አንጻር አምራቾች አሉ ኢትዮጵያ ውስጥ። አምራቾችን የተወሰነ ከሌላ በሚሰጥ መልኩ ተወዳዳሪ እንዲሆን ከውጭ የሚገባውም ከፍተኛ የነበረው ቀረጥ ምሳሌ ወደ 30% አካባቢ ነበረ፣ 10% ሆኗል። የተሻለ እንዲሆን ያደርጋል ማለት ነው። ስለዚህ ዋጋ ወደ ላይ እንዳይወጣ ያደርጋል። ዜሮ ደግሞ ማድረግ ያው የሀገር ውስጥ ያሉ አምራቾች መግዛት ማለት ነው የሚሆነው ማለት ነው። እና በተለይ ችግሩ በዘላቂ ከመፍታት አንጻር የሀገር ውስጦችን አበራራት ስለሚያስፈልግ ማለት ነው። እና ስለዚህ እዚህ ላይ የተደረገው ሁለት ነገር ነው። አንደኛው የተደረገው የመጨረሻ ያለቀለች የሴቶች ንጽህና መጠበቂያ ውስጥ ተመርቶ ወደ ኢትዮጵያ ሲገባ ድሮ 30% ይጣልበት ነው። አሁን ግን ዋጋው ለመቀነስ 30% ሳይሆን 10% ተደርጓል ማለት ነው። ከ20% በላይ ነው ፐርሰንቴጅ ሲመጣል ማለት ነው። ይሄ ተደረገው ቅናሽ በጣም ብዙ ነው።
ዋጋው ለምን ጨመረ ለሚለው ካፈጻጸም ጀምሮ ጥናት ያስፈልጋል ይላሉ አቶ ሙላይ።
ስለዚህ ከታክስ አንጻር መቀነስ ካልሆነ በስተቀር ሊጨምር አይገባውም ዋጋ ማለት ነው። ስለዚህ ሌሎች ምክንያቶች ምን እንደሆኑ የሚችሉ የሚለው እንግዲህ እንትኑ ያስፈልጋል፣ ጥናት ያስፈልጋል። ብዙ ነገሮች መታየት ይኖርባቸዋል ማለት ነው። እኔ አሁን የምናገር የምችለው ከታክስ አንጻር ነው። ከታክስ አንጻር ግን መንግስት 10% 20% በግባቶች ስትረስ የነበረው ይቅርብኝ ለሴቶች ንጽህና መጠበቂያ ድጎማ ይሆን ማለት በተዘዋዋሪ ሳይሰበሰብ ሲቀር ዋጋው በዛ መጠን ይቀንሳል ብኝም ያው እንግዲህ ከታክስ አንጻር ከቀረጥ አንጻር ይህንን መበረታቸው ተሰጥተዋል ማለት ነው።
ከዚህ በማስከተል በገንዘብ ሚኒስቴር የወጣው የግብርና የቀረጥ ቅናሽ ተፈጻሚነቱ ምን ያህል ነው ስንል የኢትዮጵያ የጉምሩክ ኮሚሽን ኮሚሽነር አቶ ደበለ ቀበታን የጠየቅን ሲሆን ኮሚሽኑ በወጣው መመሪያ መሰረት የቀረጥና የግብር ማሻሻያውን ተፈጻሚ አድርጓል ይላሉ።
መንግስት የሴቶች ህጻናት ንጽህና መጠበቂያን በሚመለከት ከፍተኛ የሆነ ፖሊሲ እርምጃ ነው የወሰደው። ከውጭ በሚመጡበት ወቅት ቀደም ሲል የነበረው ከ30% ወደ 10% ታሪፍ ቅናሽ ተደርጎባቸዋል ማለት ነው። ይሄ ከፍተኛ የሆነ የፖሊሲ እርምጃ ነው በመንግስት በኩል ተወሰደ። እነዚህ የንጽህና መጠበቂያ ቁሳቁሶች በቀጥታ ከውጭ በሚመጡበት ወቅት ማለት ነው። ከዚህ ጋራ በተያያዘ እነዚህ እቃዎች አሁን እያወራን ያለ ነው የታሪፍ ነው፣ ታሪፍ ታክስ የለባቸውም ቀጥታ በሚመጡበት ወቅት ማለት ነው። ስለዚህ የተቀነሰው ነገር በግልጽ የታሪፍ ቅናሽ ነው የተደረገው ማለት ነው። በጣም ሌላው እዚህ የንጽህና መጠበቂያ እቃዎች እንደ ጥሬ እቃ ማቾች ባለ ፋብሪካዎች በግብአትነት ለመጠቀም የሚያስገቡ ከሆነ ሁለተኛ መደብ ታሪፍ ተብሎ በሚታወቀው በዜሮ የታሪፍ ምጣኔ ፋብሪካዎቹ ለጥሬ እቃ ለማምረት ያመጡ እስከሆነ ድረስ ቅናሽ ሳይሆን ሙሉ በሙሉ እነዚህ ደግሞ በዜሮ ታሪፍ እንዲተናገዱ ይደረጋል ማለት ነው።
የዋጋ ቁጥጥርን በተመለከተ የአሜሪካ ድምጽ ያነጋገራቸውና ማንነታቸው እንዲገለጽ ያልፈለጉ የገቢዎች ሚኒስቴር አባል የዋጋ ጭማሪዎችን እንደ ግለሰብ የሚያዩት መሆኑን ጠቅሰው ባለው የነጻ ገበያ ስርዓት መሰረት ግን ቀረጥና ግብር ቢቀነስም ነጋዴዎችን በዚህ ዋጋ ሽጡ ብሎ መተመን እንደማይቻል ገልጸው እንደዛ አይነት ስርዓት እንዲኖር ካስፈለገ ጉዳዩ በሚኒስትሮች ምክር ቤት በኩል ውሳኔ ሊሰጥ ይገባል ብለዋል። ይህን ተከትሎ የጀግኒት ኢትዮጵያ የሴቶች ንቅናቄ መስራችና አስተባባሪ ማራኪ ተስፋዬ መንግስት ይህን ጉዳይ እስከመጨረሻው ተከታትሎ ለውጥ ማምጣት አለበት፣ እንዲያ ካልሆነ ግን እስካሁን ድረስ የተሰራው ነገር ውጤት የለውም ትላለች።
መንግስት ኃላፊነት መውሰድ አለበት ስንል የአንድ ድርጅትን ብቻ አይደለም። እኔ ስለማይመለከተኝ በሚል ማለት እህቶቻችን እየተጎዱ እንደሆነና በአሁን ሰዓት ኩበት እየተጠቀሙ እንደሆነ መንግስት መረዳት አለበት። ስለዚህ አንድ ላይ መስራት የተለያየ ሴክተሮች አንድ ላይ መተን እዚህ አንድ ኮዝ ላይ የምንሰራው ማለት ነው። የጤና ሚኒስቴር፣ የሴቶችና ህጻናት፣ የትምህርት ሚኒስቴር፣ ገንዘብ ሚኒስቴር ሁሉንም ኢንቮልቭ የሚያደርግ ነገር ነው። አሁንም እዚህ ጋር እኛ ኃላፊነት አንወስድም ምክንያቱም እኛ ማንዴታችን አይደለም እንዴቱ የማንድ ሆነ ኢንቨስቲጌት አድርገው ኮሚቴ ፈጥረው መስራት የመንግስት ኃላፊነት ነው የኛ ስራ አድቮኬት አድርገን ችግሩን ወደፊት አመጣነው ተወያየንበት ችግሩን አቀረብን መፍትሄም አቀረብን የኛ ስራ እዛ ጋር መሻገርና መቀበል ያለባቸው እነሱ ናቸው።
ማራኪ ተስፋዬ የጀግኒክት ንቅናቄ መስራችና አስተባባሪ ይህን ነገር ከእልባት በማድረስ ሴቶች በተመጣጣኝ ዋጋ የንጽህና መጠበቂያ እንዲያገኙ ከአጋር ተቋማት ጋር በመተባበር ወደፊት እንገፋለን ብላለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ወደ ተከታዩ ዝግጅታችን እንወሰዳችሁ። ዶክተር ሀክሊሉ ሀብቴ ለዛሬው አዲስ አበባ ዩኒቨርሲቲ ጠንካራ መሰረት የጣሉ ሰው ናቸው። ለቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የሥርዓተ ትምህርት ነጻነትም ቁልፍ አስተዋጽኦ ማበረከታቸው ይነገርላቸዋል። ለዚህ ተግባራቸው ታዲያ የአዲስ አበባ ዩኒቨርሲቲ ሰሞኑን ከፍተኛ እውቅና ሰጥቷቸዋል። በደረጃው በአፍሪካ 6ኛ በመስራቅ አፍሪካ ደግሞ አቻይለሽ የሆኑት የትምህርት የጥናት እና የምርምር ተቋም የሆነው አዲስ አበባ ዩኒቨርሲቲን በመሰረቱና የመጀመሪያው ቻንስለሩን በነበሩት በቀዳማዊ ኃይለ ሥላሴ ስም ተመልሶ እንዲሰየምም ሐሳብ ቀርቧል። መለስካቸው አማሃ ዝርዝራለሁ።
የሪፐብሊኩ ፕሬዝዳንት ሳህለወርቅ ዘውዴ በተገኙበት ከግማሽ መቶ ዓመት በፊት የቀድሞው ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ፕሬዝዳንት የነበሩት ዶክተር አክሊሉ ሀብቴ ለዩኒቨርሲቲው ልዩ አስተዋጽኦ ማበረከታቸውን የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ጣሰው ወልደሃና ተናገሩ። ፕሮፌሰር ታሰው እንደዘረዘሩት ዶክተር አክሊሉ ሀብቴ በኢትዮጵያ የሃያኛው ክፍለ ዘመን የትምህርት ስርዓት የመጀመሪያው የዩኒቨርሲቲ ተማሪ ናቸው። ይህ ብቻ አይደለም፣ ሁለተኛው ኢትዮጵያዊ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ፕሬዚዳንት መሆናቸውንም አስተውሰዋል። በሳቸው አመራር ዩኒቨርሲቲው ያስመዘገበውን እድገትም በአሃዝ ጭምር አስረድተዋል።
እንደ አውሮፓውያን አቆጣጠር ከ1958 እስከ 1974 በከፍተኛ ፍቅር በማገልገል ዩኒቨርሲቲውን በአጭር ጊዜ ውስጥ ወደ ከፍተኛ እድገት በጥራትና በብቃት አሸጋግረዋል። ለዚሁ መግለጫ የሚሆን እንደ አውሮፓውያን አቆጣጠር በ1961 እስከ 62 2166 የነበረውን የተማሪ ቁጥር እሳቸው በነበሩበት ወቅት ተማሪ ቁጥር እስከ 1973-74 10700 ደርሶ ነበር። እንዲሁም በተመሳሳይ በ1961 62 100 የነበረውን የመምህራን ብዛት በ1973-74 545 በቁጥር ደርሶ የነበረና ከ70% በላይ ኢትዮጵያውያን ነበሩ።
ፕሮፌሰር ታሰው አክሎም የዶክተር አክሊሉ አስተዋጽኦ ለዛሬው አዲስ አበባ ዩኒቨርሲቲ ደረጃም ወሳኝ ሚና የነበረው ነው ብለዋል።
በእርግጥ የአዲስ አበባ ዩኒቨርሲቲ ስም በተነሳበት ቦታ ሁሉ ስማቸው ሳይነሳ የማይቀረው ክቡር ዶክተር አክሊሉ ሀብቴ ናቸው። ዶክተር አክሊሉ ሀብቴ አዲስ አበባ ዩኒቨርሲቲን በፕሬዝዳንትነት ባገለገሉበት ዓመታት በተለይም እንደ አውሮፓውያን አቆጣጠር ከ1969 እስከ 1974 በርካታ አይረሴና ለዩኒቨርሲቲያችን የአሁኑ ማንነት ትልቅ መሰረት የጣሉ ናቸው። በተለይም ለአካዳሚ ነጻነት የታገሉ እና እንዲስፋፋ የጣሩ መሆናቸው ኢትዮጵያውያን መምህራን እንዲበዙና የትምህርቱ አካሄድ ከውጭ አገር አስተሳሰብ ጫና እንዲላቀቅ አገር በቀል እውቀት እንዲስፋፋና እንዲበለጽጉ ከፍተኛ አስተዋጽኦ ያደረጉ በመሆናቸው ልናመሰግናቸው ልናከብራቸው ይገባል።
በእውቅና አሰጣጡ ስነ ስርዓት ላይ ንግግር ካደረጉት መካከል ዶክተር ዳዊት ዘውዴ የአዲስ አበባ ዩኒቨርሲቲን አመራርና የማህበረሰቡን አባላት ይህን እውቅና መስጠታቸውን አመስግነው መልካም አርአያነት ያለው ይህ ተግባር እንዲቀጥልም አደራቸውን አክለውበታል። ቀጥለውም ዘመናዊ ትምህርት ስርዓትን ከታች እስከ ላይ በመትከልና በመዘርጋት ገናና ታሪካቸው አልተካደም ያሏቸው ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ይህን ውለታቸውን እውቅና ለመስጠት ለምን እንዳስቸገረ ጠይቀው የሚከተለውን ሐሳብ አቅርበዋል።
ስለዚህ ነው በእናንተ በኩል የዩኒቨርሲቲው ስያሜ ለባለውለታው ንጉሠ ነገሥት እንዲመለሱ ግድ የሚለው ዶክተር አክሊሉ በመጽሐፋቸው ለንጉሠ ነገሥቱ መታሰቢያ ያሰፈሩት ሐረጎች ረዘም ያሉ ናቸው። ባጭሩ በመጨረሻው ላይ ከሰፈነ መንግሥት አመራርና ከውለታ አክባሪ ትውልድ የሚጠበቅ የታሪክ እውነታና ግዴታ መሆኑን በግርማዊ ቀዳማዊ ኃይለ ሥላሴ ይህችን አነስተኛ መስተሳሰቢያ ሰራት በታላቅ አክብሮት ሲያቀርብ ለዩኒቨርሲቲው መስራች የመጀመሪያው ቻንስለር ስሙ እንዲመለስላቸው ይጠይቃል።
የቀድሞ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ፕሬዚዳንት የነበሩትና አዲስ አበባ ዩኒቨርሲቲ ለአገልግሎታቸው እውቅና የሰጣቸው ዶክተር አክሊሉ ሀብቴም በበኩላቸው ባደረጉት ንግግር ይህን ሀሳብ በጽኑ የሚደግፉት መሆናቸውን ከዩኒቨርሲቲ ማህበረሰብ አያሌ ግዴታዎች አንዱ ለእውነት መቆም እንደሆነ በማንተራስ ተናግረዋል።
ምንም የፖለቲካው መንፈስ የማይስማማን ቢሆን ለእውነት መቆም ግዴታው ነው። ይሄ ትራዲሽን ይሄ ልማድ እንዲስፋፋ ያስፈልጋል ብዬ ነው የማምነው። የቀዳማዊ ሥላሴ ዩኒቨርሲቲ እኔ እንግዲህ ያገለገልኩት የቀዳማዊ ሥላሴ ዩኒቨርሲቲ ነው። እንደምታውቁት የአዲስ አበባ ዩኒቨርሲቲ አላገለገልኩም። ታሪኩ ይሄ ነው። እውነቱ ይሄ ነው አይደል? ታሪኩ ይሄ ነው። እና አሁን እዚህ አክብራችሁ ስትጠሩኝ ተስፋ አድርጌ የመጣሁት አንድ ቀን የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ስም የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ይሆናል ብዬ በማመን ነው። የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ታሪክ ብዬም ትንሽ የሚጻፍኳትም ባፍ ሳይሆን በእውነት ይሄ ነገር ለህዝብ መሰረት ሆኖ ግፊት እንዲያደርግ ነው።
የቀድሞው የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ዛሬው አዲስ አበባ ዩኒቨርሲቲ ዛሬ ያለበትን ደረጃ ፕሬዚዳንቱ ፕሮፌሰር ጣሰው ወልደአና እንዳስረዱት የተማሪዎች የመቀበል አቅሙ ከ52,000 በላይ ደርሷል። ከ8,000 በላይ ሰራተኞች ሲኖሩት ከነዚህ መካከል 3,125ቱ የአካዳሚ ሰራተኞች ናቸው። 12 ኮሌጆች 11 የምርምር ተቋማት አሉት። ፕሮፌሰር ጣሰው አክለውም የዶክተር አክሊሉ ምኞት ዩኒቨርሲቲው ከአፍሪካ ግንባር ቀደም የምርምር ተቋም እንዲሆን እንደነበረና ለዚህም ጽኑ መሰረት እንደጣሉ አስረድተው ዛሬ የሚገኝበትን ደረጃ አሳይተዋል።
ይህ ህልማቸውን ሆኖ በአሁኑ ሰዓት በጣም ታዋቂና ዝነኛ የሆነው የታይምስ ሃየር ኤዱኬሽን የግሎባል ራንኪንግ ድርጅት መሰረት ካለው የድህረ ምረቃ ፕሮግራሞች ብዛትና ጥራት፣ የተመራቂዎች የመመረቅ ምጣኔ ማሳደግ፣ ስራ የማግኘት ምጣኔ ማሳደግ፣ በምርምርና በማህበረሰብ አገልግሎት ጥራትና ተቀባይነት በማግኘት በዓለም አቀፍ ደረጃ ላይ ተባብሮ በመስራት በመሳሰሉት መስፈርቶች መሰረት ከዓለም በ402ኛ፣ ከአፍሪቃ በ6ኛ ደረጃ፣ ከምስራቅ አፍሪቃ በ1ኛ ደረጃ ተደርጎ ተቀምጧል። ይህ የሚያሳየው አዲስ አበባ ዩኒቨርሲቲ የቀደሙትን አመራሮችን መምህራኖችን ውለታ እየዘከረ የሚኖር የሀገራችን የመጀመሪያውና አንጋፋው የትምህርት ተቋም ነው።
በሥነ ሥርዓቱ ላይ የተገኙት ፕሬዚዳንት ሳህለወርቅ ዘውዴ ምሳሌነቱ ከፍተኛ ነው ባሉት በዚህ ኩነት ላይ መታደማቸው በእጅጉ እንዳስደሰታቸው ገልጸው ድርጅቱ እንዲስፋፋም ሁሉንም ወገን ጥረቱን እንዲቀጥል አሳስበዋል።
አዲስ አበባ ዩኒቨርሲቲ ዛሬ የደረሰበት ደረጃ ላይ እንዲሆን አስተዋጽኦ ላደረጉት ከደጃዝማች ካሳ ጀምሮ በዶክተር አክሊሉ ሀብቴ አልፎ ዛሬ ያሉት ፕሬዚደንት ድረስ ያለፉትን ሁሉ ማመስገን ያስፈልገናል። ፕሬዚደንቶቻቸው፣ መምህራኖች፣ ፕሬዚደንቶች፣ ቫይስ ፕሬዚደንቶች የመሳሰሉት ትልቅ ስራ እየሰሩ ስለሆነ ቅድም እንደተነገረውም ይሄ የትውልዶች መካከል ውይይት በጣም ጠቃሚ ነው ብዬ ነው የማስበው እና ዶክተር አክሊሉ እዚህ እኛ መሀል የሚቆዩበትን ጊዜ ተጠቅመን ከእሳቸው ብዙ መማር ስለሚቻል ተማሪዎችም መምህራንም እዚህ ላይ ቢሳተፉበት በእውነቱ ጥሪ ለማቅረብ እፈልጋለሁ። ይሄ ትውልድ መካከል ኢንተርጀነሬሽናል ዳያሎግ የሚሉት በብዙ መስ መበረታታት ያለበት አንዳንድ ጊዜ ሁሉንም ነገር እኛ የፈጠር ነው ብለን እንድናምን ያደርገናል የተሰራ ስራ እያለ።
ዶክተር አክሊሉ ሀብቴ ዛሬ የ93 ዓመት አዛውንት ናቸው። የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ፕሬዚዳንት ሆነው ከመሾማቸው ከዛሬ 61 ዓመታት በፊትም የዩኒቨርሲቲው ምክትል ፕሬዚዳንት ሆነው አገልግለዋል። ይህን የእውቅና መርሃ ግብር ያዘጋጀው በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናት ተቋም የወዳጆች ማህበር ሲሆን በዕለቱ የዶክተር አክሊሉን የእስከዛሬ የሕይወት ጉዞ የሚያስቃኝ ዘጋቢ ፊልምም ለታዳሚው ቀርቧል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ዘጋቢዎቻችንን እናመሰግናለን። ከመሰናበታችን በፊት ለምሽት ወደ ያዝነው የመጨረሻ ቅንብር እንውሰዳችሁ። ወሩ የካቲት እንደመሆኑ እዚህ ዩናይትድ ስቴትስ ውስጥ የጥቁሮች ወር በመባል ይዘከራል። ይህንን በማስመልከት ሰለሞን አባተ ከዚህ ቀደም ያሰናዳውን ዝግጅት እናስደምጣችሁ።
Get on board, chewin', chewin', get on board, chewin', chewin'.
በ1960ዎቹ ውስጥ እጅግ ተወዳጅ የነበረ መዝሙር ነው ሃሊስ ናትኪንስ የሚዘምረው። መልእክቶቹ ያኔ ተቀጣጥሎ ለነበረው የሲቪል መብቶች ትግል ወጣቶችን መቀስቀስና መሳብ ነበር። ለልቦናና ቀልባቸው ይደርስ የነበረ ዝማሬ። ናትኪንስና ህልቆ መሳፍርት ያልነበራቸው የሚባሉ ሌሎችም የንቅናቄው ፋኖች ተብለው ተጠርተዋል። ሲቪል ራይትስ ፉት ሶልጀርስ ጥቁሮች በአሜሪካ ይደርስባቸው የነበሩ ግፍና መከራዎችን፣ አጠቃላይ መድሎና መገለልን፣ የፍትህ ጦትን ከጀርባ ሆነው በብርቱ ይፋለሙ ነበር። Get on board የሰማችሁት መዝሙር ፋኖ ተሰማራ አይነት ነበር። ለሰብአዊ መብቶች እንፋለም።
Get on board, let's fight for human.
The conditions were not good for us. A change needed to be made, a change for the
ሁኔታዎቹ ለኛ ለጥቁሮች ማለት ነው ጥሩ አልነበሩም። ለውጥ ያስፈልገን ነበር። የተሻለ ህይወት ለውጥ በእጅጉ እንፈልግ ነበር።
The grave they thought she was in, she wasn't there. So now we are on a mission now to
Shirley Gavin Floyd and Alabama ውስጥ የሚገኝ ብዙ አመታትን ያስቆጠሩና ፍቺ ያልተገኘላቸው ታሪኮችን ያፈላልገና ያቀናበረ የሚያቀርብ ድርጅትን ይመራሉ። እነዚያ የሲቪል መብቶች ንቅናቄ ፋኖች ብዙ መስዋዕት መክፈላቸውን ይናገራሉ ፍሎይድ።
They were on the battlefield. They were the ones who were beaten down. They were the ones who was wiped down the street.
በፍልሚያው ግንባር ላይ ነበሩ። የተደበደቡትም እነርሱ ናቸው። በየመንገዱ የተጎተቱም የተተፋባቸውም እነርሱ ናቸው።
ከጀርባ ብዙውን ተግባር ከሚያከናውኑ መካከል ቄስ ዊሊ ብሉ አንዱ ናቸው። የነጻነት ትምህርት ቤት የሚባሉ በደቡብ ዩናይትድ ስቴትስ ግዛቶች ውስጥ ጥቁሮችን ለምርጫ ወይም ድምጽ እንዲሰጡ የሚመዘግቡ ሰራተኞችን የሚያሰለጥኑ ተቋማትን አደራጅተው ያንቀሳቅሳሉ።
And Freedom School was very instrumental in that, in teaching young people that
የነጻነት ትምህርት ቤት ወጣቶችን የሲቪል መብቶች ሰራተኞችን ማለት ነው በማስተማር በኩል ቁልፍ ስራ አከናውነናል። ከዚያ የወጡ እያንዳንዱን ቤት እያንኳኩ ለምርጫ እንዲመዘገብ ሰውን እያነጋገሩ አሳምነዋል።
ጃክሰን ሚሲሲፒ የሚገኘው ቱጋሉ ኮሌጅ በ1960ና 50ዎች ውስጥ የሲቪል መብቶች ንቅናቄው እንብርት ነበር። ከመላ ሀገሪቱ የንቅናቄው መሪዎች ወደዚያ እየመጡ ሰው ለእኩል መብቶች እንዲነሳ ያደረጉ መንፈስ አነቃቂና እልህ አስያዥ የቅስቀሳ ንግግሮችን ያደርጉ ነበር።
And it is necessary to protest this threefold season.
ይህንን ሶስት ሰይጣን የሚያህል የከበደ ሁኔታ መቃወምና መጋፈጥ አስፈላጊ መሆኑን ዓለም እንዲያውቅ ማድረግ አለብን።
የሲቪል መብቶች ተማጋቿ ሺርሊ ጋቪን ፍሎይድ የሰውን ተስፋና ሞራሉን ከፍ ለማድረግ እነዚያ ህዝባዊ ስብሰባዎች ምን ያህል ስኬታማ እንደነበሩ ያስታውሳሉ።
And in this meeting motivate them through singing and praying and talking and deliberations at the same time.
በእነዚህ ስብሰባዎች ላይ የሚዘመሩ መዝሙሮች፣ ጸሎቶች፣ ንግግሮችና ውይይቶች ሰውን ያነሳሱት ነበር። በዚያውም ደግሞ ማግለልንና ጅምላ መድሎን የመሰሉን ቅፋቶችን ለመሰባበር በንቅናቄው ውስጥ የመሳተፍ አስፈላጊነትም ይነገራቸው ነበር።
ሚሲሲፒ ግዛት ውስጥ ይካሄዱ ከነበሩ ሰልፎች በአንደኛው ላይ ሉዊስ ታከር በፖሊስ ውሾች እንዲነከሱ ተደርጓል።
ፖሊሶች ውሻዎቹን ይለቁብን ነበር። እኛም በወተት ጠርሙስ እያባረርናቸው ጉዟችንን እንቀጥል ነበር።
የሲቪል መብቶች ተሟጋቹ ዲክ እና ሸረን ማይልስ ነጮች ናቸው። በ1963 ዓመተ ምህረት ጥቁሮች ድምጽ ለመስጠት እንዲመዘገቡ ይካሄድ በነበረው እንቅስቃሴ ውስጥ ተሳትፈዋል። በመሳተፋቸው ምክንያት ታዲያ ከፊታቸው የተደቀነውን የከበደ አደጋ ይገነዘቡት ነበር።
There was potential violence and there were certainly threats and people
ጥቃት ሊፈጸምብን ይችል ነበር። ዛቻዎችና ማስፈራሪያዎች ይደርሱን ነበር። እኛ እንሰራ የነበረውን ስራ ይቃወሙ የነበሩ ሰዎችም ነበሩ።
I think a lot of people in the North, both black and white, decided, as Sharon and I had decided, that we really...
በሰሜን ሀገሪቱ ክፍል ነጮችና ጥቁሮች እንደ ሻረንና እንደኔ ሁሉ በዚያ ንቅናቄ ውስጥ ለመሳተፍ የወሰኑ ብዙ ነበሩ፣ በተለይ ወጣቶች። ምክንያቱም ያ በሀገራችን ታሪክ ውስጥ ትልቅ ጠባሳ ነውና።
ጠበቃው ሪቻርድ ኮሆን በደቡብ የደህንነት ህግ ማዕከል ይሳተፋሉ። ያ ድርጅት የታወቀ የሲቪል መብቶች ተሟጋች ድርጅት ነበር። እጅግ ብዙ ያልተዘከረላቸው፣ ያልተሞገሱ፣ ያልተዘመረላቸው ጀግኖች ሊታሰቡ ይገባል ይላሉ ኮሆን።
History sometimes only remembers a few people, and so I think when we look back, we don't sometimes recognize.
ታሪክ የሚያስታውሰው ጥቂት ሰዎችን ነው። ወደ ኋላ መለስ ብለን ስንመለከት ግን ወደፊት እንድንራመድ ያደረጉንን የማይታመን ዝና ያላቸው ብዙ ሰዎችን እናገኛለን።
በ1966 ዓመተ ምህረት ከሜምፊስ እስከ ጃክሰን የተካሄደው ጸረ ፍርሃት ሰልፍ እስከ ተደረገበት ጊዜ ድረስ ከኋላዎቹ የሲቪል መብቶች ንቅናቄ ፋኖች አንዱ ታይረን ዴቪስ በእነዚያን ቅስቀሳዎች ውስጥና በሰልፎቹ ላይ መሳተፍ በጣም ይፈሩ ነበር።
When the march ended for me, the fear ended. I was no longer afraid. I had certain right the same
way. ያ ሰልፍ ሲያበቃ ፍርሃቴም አብሮ አበቃ። ከዚያ በፊት ግን እንደ ዩናይትድ ስቴትስ ዜጋ የሚፈቀድልኝን ነገሮች እንኳን ለማድረግ ፈራ ነበር። እንደ አንድ የሰው ልጅ አንዳንድ መብቶች ነበሩኝ።
Be polite. Don't be combative.
ትሁቱን አትገዳደር።
ክሊፍተን ኬዚ ሲታሰር ገና የ17 ዓመት ታዳጊ ወጣት ነበር። ኬሲ የታሰረውና ለዘጠኝ ቀናት እስር ቤት ውስጥ እንዲቆይ የተደረገው በአንድ ሰልፍ ላይ ተሳትፈሃል ተብሎ ነበር።
Now just was a little one little person but the group as a whole what we did.
እኔ አንድ ትንሽ ሰው ነበርኩኝ። በቡድን የሰራነውን መልስ ቢስመለከተው ግን በእውኑ እጹብ ድንቅ ነበር።
የነዚያ ያልተዘመረላቸው ጀግኖች ቆራጥነት፣ ጀብዱና ብርታት እንዲሁም ተግባር ብዙ አይነት የዘር መድሎና የፍትህ እጦት አይነቶችን እየሰባበሩ ብዙ ስኬቶች ማስመዝገባቸውን የታሪክ ምሁራን ዛሬ ይናገራሉ።
የተከበራችሁ አድማጮች ለምሽቱ ያስተናዳናችሁ ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ።
በቀሩን ጥቂት ደቂቃዎች ቀኑ እሁድ ምሽት እንደመሆኑ አንድ ሙዚቃ እንጋብዛችሁ። ቴድሮስ ካሳሁን ወይም ቴዲ አፍሮ ስለ ፍቅር ሲባል በሚል የተጫወተውን ዜማ ነው እንጋብዛችሁ። በእኛ በኩል ሰላም በደህና ደሩ። በነገው ምሽት መደበኛ ዝግጅታችን እንገናኛለን።
Yeah. the hurt.